ምዕራፍ ስድስት ከቁጥር አንድ እስከ ቁጥር ስድስት ድረስ ያለው ላይ እናተኩራለን። እሱን አንብበን ነው የምንጀምረው። ስታገኙትና ሲመቻችሁ ቆመን እናንብበውና ከዛ ጸልየን እንጀምራለን።
ምዕራፍ ስድስት ቁጥር አንድ ከናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፋንታ በአመጸኞች ፊት ሊፋረድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለምስ ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? እንግዲህ ስለ ትዳር ጉዳይ የፍርድ ቤት ቢያስፈልጋችሁ በቤተ ክርስቲያን የተናቁትን ሰዎች ፈራጆች አርጋችሁ ታስቀምጣላችሁን? አሳፍራችሁ ዘንድ ይህን እላለሁ። እንደዚህ ነውን? በወንድሞች መካከል ሽማግሌ ሊሆን የሚችል አንድ አስተዋይ ሰው በእናንተ ዘንድ አይገኝምን? ነገር ግን ወንድም ወንድሙን ይከሳ፣ ይህም በማያምኑ ፊት ይደረጋል። የእግዚአብሔር አፍ መሆን ነው ምኞቴ። የሚናገረውን መናገር ነው የልቤ ጥማት። እግዚአብሔር የሰው ፊት አይቶ አያደላም። የሰው ፊት አይቶ መልእክትም አያቀልም። ከባድ የሆኑ የእግዚአብሔር ስታንዳርዶች የምናገኘው እንደዚህ በመደዳ ቅዱስ ቃሉን ስንማር ነው። እና ጸጋ ያስፈልገናል። እግዚአብሔር የሚለውን እንድንል ጸጋ ያስፈልገናል። የሰው ፊት አይተን እንዳንቀይረው፣ ዘመኑን አይተን ዝቅ እንዳናረገው፣ ለእኛ ለሰባኪዎች መጸለይ ያስፈልጋል። የንጉሥ አፍ እንድንሆን፣ እሱን ወክለን ተናጋሪዎች እንድንሆን ዋጋ ቢያስከፍልም እንኳን እስከ ሞት ድረስ የታመንክ ሁን ብሎ ነውና ይጠራን። ዋጋ ቢያስከፍልም እንኳን ከዘመኗ ቤተክርስቲያን ጋር ማይሄድ ቢሆንም እንኳን እና ከዘመኑ መሪዎች ጋር ማይሄድ ቢሆንም እንኳን ተናግረን ሰማዕታት መሆን አለብን እንጂ ኮምፕሮማይዝ ማድረግ የለብንም ብዬ አምናለሁ። ለአጠናን እንዲያመቸን ነበር ይህንን ክፍል የዘለል ነው። ምዕራፍ 6 ከቁጥር 1 እስከ 11 ድረስ ያለውን የዘለል ነው የነበረው። ከዛ ዘለን ቁጥር 12 ገብተን ነበረ። ላጠና እንዲያመቸን ነበር ታስታውሱ ከሆነ። ምዕራፍ 5ም ስለ ዝሙት ኃጢአት፣ ምዕራፍ 6 ቁጥር 12ም ጀምሮ ስለ ዝሙት ኃጢአት ስለሚናገር እነሱን በመደዳ አጥንተን ዘን ተመልሰን ይሄንን ክፍል እንድናይ ነበር የዘለል ነው። ግን እግዚአብሔር አዋቂ ነው። ምድራችን ላይ ያሉ ነገሮች ሄደው ውድቀታችንና ጥፋታችን በግልጽ በመናየው ወቅት ላይ ደግሞ መድረሳችን ደግሞ በአንድ በኩል እግዚአብሔር አዋቂ ነው። ምክንያቱም አሁን በአገራችን ላይ በምድራችን ላይ የተካሄዱ ላሉ ነገሮች በቀጥታም ይሁን በተዘዋዋሪ የሃይማኖት ሰዎች ተጠያቂዎች ነን ብዬ አምናለሁ። ክርስቲያኖች፣ መሪዎች፣ አገልጋዮች ኦፍ ኮርስ አለንበት ብዬ አምናለሁ። አንዳንዱ ነገር የበቀለው እኛ የዘራ ነው ብያምናለሁ። ሰው ጥሩ ነው በአንድ በኩል። እኔ አሁን ሰሞኑን ቴሌቪዥን ሳይ ሳቄም ይመጣል እንባይም ይመጣል። በጣም ዘግናኝ የሆኑ ጭካኔዎች ነው በምድራችን ያሉት። ዘግናኝ የሆነ ሰው ያደርገዋል ወይ ተብሎ ማይታሰብ አገዳደል፣ ማይታሰብ የጥላቻ አይነት ሞት አገዳደል ነው ምድሪቱ ላይ ያለውና ሰውም ይሰጠው አስተያየት ትንሽ ፈገግም ያሰኛል። ሁላችን ሁሉ ሰው ቶሎ ብሎ ይሰጠው አስተያየት ኤ አንዳንድ ጊዜ ልጆች እንደሚሉት ማለት ነው እኔ አይደለሁም የለውበትም እንደሚሉት ቶሎ ብለን የሰው ሁሉ አስተያየት እኛ አይደለንም የለንበትም በጣም ተረጋጋሚው ቃል ማንንም አይወክሉም ነው። በጣም ተረጋጋሚው ቃል ይሄን ድርጊት ያረገ ሰው ማናችንንም አይወክል። ማይ ፍሬንድ አም ኖት አ ፖለቲሽን አይወክሉም። ሁሉ ሰው ሲሄድ ቶሎ ብሎ ሚለው አይወክሉም። ፖለቲከኞች እኛን አይወክሉም። ፓርቲዎች እኛን አይወክሉም። የሃይማኖት ሰዎች ይሄዱና እኛን አይወክሉም። ቀስ ብሎ እንደ ሰው ራሱ ሰው አይደሉምና እኛን አይወክሉም እንዳንል ያስፈራል። ታዲያ ማንን ነው የሚወክሉት? አብዛኛው በማወቅ ይሁን ባለማወቅ በምንም አይነት ሞቲቭ እንደዚህ አይነት ጭካናና የተጨካከነ ነገር የሚያረጉ ሰዎች የሳምንት መጨረሻ ቀናት የሆነ የሃይማኖት ተቋም ውስጥ እንደሆኑ አረጋግጥላለሁ። አብዛኛው ሃይማኖተኛ ነው እዚህ ሀገር። ሃይማኖት የለሽ ሀገር አይደለንም። 95% በላይ የሆነ ህዝብ የሃይማኖት ተቋማት አክቲቭሊ ይሳተፋል። አክቲቭ ማለት ነው በንቃት ተሳታፊ ነው። በንቃት አዳራሽ ያልጠበበበት የሃይማኖት ተቋም የለም። አዳራሽ የሚያጣበብ በየሜዳው የሚሰበሰብ ነው። አብዛኛው ህዝባችን በየሃይማኖቱ እየሄደ በስፋት በንቃት የሚሳተፍ ህዝብ ነው። ቅዳሜ እሁድ አርብ ምናምን እኛ ጋ ነው። ሶ እንዲሁ የለንበትም ለማለት አንችልም። አለንበት። ሃይማኖተኛ ነው ወይ አልነገርነውም ወይ የምንነግረው አልገባውም ወይ ምሳሌ አልሆንም እንጂ አለንበት ነው የምለው እኔ። ጠበብ ለማድረግ ወደኛ እንዲሁ ምን አስለጠጠን ወደ ሃይማኖት ተቋማት ወደኛ እንዴት ነው የሌለንበት? እንዴት ነው የሌለንበት? ወንድም ወንድሙን መግደል፣ ወንድም በወንድም ላይ መጨከን፣ የዘርና የቋንቋ ነገር፣ የሙግትና የክርክር ነገር፣ የመብትና የፍርድ ቤት ነገር መሪዎች እኛ ነበርን ብያምናል። የተዘራው ነው እየበቀለ ያለው እንጂ ስንዘራ ነበርንና መጸለያችን በጣም አስደስቶኛል። ዛሬ በነገራችን ላይ በጣም በተደጋጋሚ በየቤተ ክርስቲያኑ እየተገኘን እንጸልያለን። ግን we have to take responsibility somehow መሪዎች ደግሞ ተነስተን ኃላፊነት መውሰድ አለብን። በአደባባይ የታዩ ነገሮቻችን ነው እየታዩ ያሉት እንጂ አዲስ ነገር አይደለም። አልተጀመረም። አሁን ከረንት ሲቹዌሽንስ ተጠያቂ ነን። የቤተ ክርስቲያን ምእመናን፣ የቤተ ክርስቲያን አገልጋዮች፣ የቤተ ክርስቲያን መሪዎች የፍቅርና የኢየሱስ ምሳሌ አልነበርንም። የኢየሱስ ኤቲክስ ምሳሌ አልነበርንም። በአደባባይ የገለጥነው ኢየሱስን አይደለም። በአደባባይ ያሳየነው የኢየሱስን ህይወት አይደለም። በአደባባይ ያሳየነው የኢየሱስን ፍቅር አይደለም። በአደባባይ የገለጥነው የኢየሱስን ይቅርባይነት አይደለም። በአደባባይ ያሳየነው ኢየሱስ የሚያቀፍ መሆኑን አይደለም። በአደባባይ ያሳየነው የኢየሱስ ክርስቶስን ይቅርታ አድራጊነት ሳይሆን መብት አስጠባቂነት ወንድም ወንድሙን ሲያሳድድ በወንድሞች መካከል የሚፈጠሩ አለመግባባቶችን ሃንድል ያረግንበት መንገድ ልክ አልነበረም። በመካከላችን ፍቅር አልነበረም። በአሰራር፣ በዶክትሪን፣ በቋንቋ፣ በዘር፣ በትዕቢት፣ በፖዚሽን፣ በማዕቀር፣ በቤተክርስቲያን ስልጣን፣ በሹመት፣ በአገልግሎት ሰበብ ማዕት ነገር በቤተክርስቲያን ተደርጓል። ስለዚህ ከጸሎቱ ጋር ኃላፊነት መውሰድ አለብን ብያምናል። በወንድሞች መካከል የሚደረጉ አለመግባባቶችንና ጥላቻዎችን ሃንድል ያረግንበት መንገድ ትክክል አልነበረም። እንዴት ነበር? ቆሮንቶሳዊ ነበር። ምዕራፍ 6 እሱ ነው የበቀለው። በጣም መጨካከን ቸርች ውስጥ ነበር። በጣም ብዙ ሰዎች ተገለዋል ቸርች ውስጥ። በነገራችን ላይ መግደል ፊዚካል መስሏችሁ እንደሆነ ይሄ ፊዚካል ማመን እኮ አንድ ቀን መሞቱ አይቀር። በጣም የብዙ ሰዎች ጸጋ ተገሏል። ወንድሙን የሚጠላ ነፍሰ ገዳይ ነው ቅዱስ መጽሐፍ የሚለው። ወንድሞችን በመጥላት አገልጋዮችን በመጥላት በጣም ብዙ መሪዎችን በጣም ብዙ አገልጋዮችን በጣም ብዙ መመናንን የተገዳደልንባት ቦታ ናት ቸርች። በእግዚአብሔር ፊት ኦሬዲ የተራቆትን ስለሆነን መራቆታችንን ብናውቅ በጣም ጥሩ ነው። ስለዚህ we are responsible ባታ አንኛ ቆሮንቶስ ምዕራፍ 6 ማንም ያልቀጠነ ያልተበረዘ በወንድሞችና በእህቶች መካከል የሚኖርን አለመግባባት እንዴት መፍታት እንደሌለብንና እንዴት መፍታት እንዳለብን የሚያስተምር መጽሐፍ ምንም ሳይበረዝ ማለት ነው። ይሄ የእግዚአብሔር ስታንዳርድ ነው። ካቃተን መልሱ አቃተን ነው እንጂ ይሄ ነው ስታንዳርዱ። ይሄ ነው ስታንዳርዱ። መለኪያው ይሄ ነው። መንገዱ ይሄ ነው። ወንድሞችና እህቶች መካከል አለመግባባቶች ሲፈጠሩ እንዴት ይፈቱ ነው ቁጥር ምዕራፍ 6 እንዴት ይፈቱ እንዴት አይፈቱም እንዴት ይፈቱ የሆነው ነገር ይሄ ነው። ግልጽ ነው መጽሐፍ። የሆነው ነገር ይሄ ነው። በክርስቲያኖች መካከል በሚያምኑ ወንድማማቾች መካከል አለመግባባት ተፈጥሯል። ያልተግባቡበት ነገር አለ። ቅዱሳን ናቸው ክርስቲያኖች ናቸው ምእመናን። ሁለት የቆሮንቶስ ቤተክርስቲያን ምእመናን ግጭት ውስጥ ገቡ። ግጭትና አለመግባባት ሲኖር ግጭትና አለመግባባታቸውን ይዘው በማያምኑ ዳኞች ፊት ለመዳኘት ያን ጊዜ ፍርድ ቤት ይባላል እንጂ የፍርድ አደባባይ ነው። ቤት ነገር አይደለም። አሰች በአደባባይ ነው። ገበያ ቦታ ነው። ቤማ ይባላል። በዚያን ጊዜ በቤማው በሜዳው በገበያ ቦታው መሃል ነው ዳኝነት የሚሰጠው። የተዘጋ በርም አይደለም። ህዝብ ያየ ነው የሚሰጠው። ጳውሎስ ቆሞበታል የቆሮንቶስን ቤማ በስደት ምክንያት። ሐዋርያት ሥራ ምዕራፍ 18 ልታረቡት ይችላልላችሁ። ሐዋርያት ሥራ ምዕራፍ 18 በጋዮስ አገረ ገዢ በነበረ ጊዜ ቁጥር 12 ጀምሮ እዛ ቤማ ላይ ተከሶ ቀርቦ ነበር በክርስቶስ ምክንያት። እሱ በስደት ምክንያት ነው አደባባይ የቆመውና ሁለት የቆሮንቶስ ቤተክርስቲያን ምእመናን ያልተግባቡ ምእመናን ለመዳኘት በገበያ ቦታ ዳኞች ያዩ ህዝብም ያየ በማያምኑ ፊት ለመዳኘት ሄደው ነው። ለዘር ወገሮቼ ምን ዘምብላችሁ በቃ መዘምብለን መስማት ነው ዛሬ። እሱን ሸምዶ ሊያሳፍራቸው ነው የጻፈው። ላሳያችሁ። ሙግት ነበራቸው። ሙግታቸውን በማያምኑ ፊት መሆኑ ነው ያስገርመው። ሙግት መኖሩ አያስገርምም። ልዩነት መኖሩ አያስገርምም። ጥላቻ መኖሩ አያስገርምም። ወንድምህ ምናልባት ከበደለህ ብሎ አይደለም ኢየሱስ ያስተማረው። ወንድምህ ሲበድልህ እጭ መጣበታል። ወንድም ይበድላል እህት ትበድላለች። እና በደልና እርስ በርስ ኮንፍሊክት ሲኖር ሄደው ከናንተ አንዱ ይሄው ቁጥር አንድ ከናንተ አንዱ ከባለንጀራው ጋር ሙግት ነበረው እና በቅዱሳን ፊት ቅዱሳን የሚላቸው ክርስቲያኖች የቆሮንቶስ ምእመናን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ላይ ቅዱሳን የእግዚአብሔር ቤተክርስቲያን ተብሎ በቅዱሳን ፊት በመፋረድ ፋንታ የዘገነነው ነገር በቅዱሳን ፊት ምእመናን ከመፋረድ ፋንታ ሽማግሌዎች አድርገው በቅዱሳን መካከል ዳኝነትና ፍርድንና መመካከርንና ውሳኔን በማግኘት ፋንታ ቃሉን አግኝታችሁታል። ከዛ ቀጥሎ ያለው በቅዱሳን የሚለው ኮንትራስቱን አያችሁት? ከዛ ቀጥሎ ያለው በሉ ተናገሯት ቃሏን ራሷ በቅዱሳን ፋንታ የት አይ ተናገሯታ ባመፀኞች ከእግዚአብሔር ያመፁ ማለት ባመፀኞች ፊት ዳኞቹም ተመልካቾችም ለእግዚአብሔር ጽድቅ ያደሩ ቅዱሳን ሳይሆን ባመፀኞች ፊት ለመዳኘት ሄደዋል። ይሄ ነው የዘገነነው። ቁጥር 6 ቁጥር 6 ነገር ግን ወንድም ወንድሙን ይከሳል። ካን ኢማጂን ገበያ ቦታ ላይ ሄደው ወንድም ወንድሙን ይከሳል። እሱ ነው የወሰደብኝ አልከፈለኝም ነበር ከየት ነው መጣችሁት ከዛች ከቤተ ክርስቲያን አካባቢ ነው የመጣ ነው ምናም ያለው ማለት ወንድም ወንድሙን ይከሳል። ይሄም በማያምኑ ፊት በአመጸኞች ፊት በማያምኑ ፊት ማያምኑ በተደረደረበት ፊት መመራን ሙግታቸውን ለመፍታት ፍትህን ፍለጋ በማያምኑ ፊት ሄደው የክርስቶስን ስም አስነቅፈው ነው። የኢየሱስን ኤቲክስ ተተማለን። የኢየሱስን ትምህርት ተተማለን። የኢየሱስ ትምህርት ግልጽ ነው። ማቴዎስ ወንጌል ምዕራፍ 18 እንታነባ በረታታችኋለሁ። ቁጥር 17 አካባቢ ጀምሮ ቁጥር 15 አካባቢ ጀምሮ ወንድም ቢበድል በነገራችን ላይ ስቴፑ ምን ይላል? ወንድም ቢበድል መጀመሪያ ምን አርጋ? አይበድልም አይልም፣ ግን ቢበድል ምን አርግ? መጀመሪያ አንተ እና እሱ ሆናችሁ ምን አርገው? ዛሬ ጭጭ ብላችኋል በጣም። ምን አርገው? ውቀሰው። አልሰማ ካለ ምናልባት ደግሞ የሚቀርቡ ወዳጆች ሰዎች ጨምረህ አንድ ላይ ሽማግሎች ማለት ነው፣ ከቸርች ሰዎች ጓደኞች ወዳጆች አንድ ሁለት ይዘህ ጨምረህ አንድ ላይ ምን አርገው? ውቀሰው። ከተመለሰልህ ገንዘብ ሆነልህ ማለት ነው። ይሄን ሁሉ እምቢ ካለ ይዘህ መብትህ ነውና አስፋልት ላይ አንፈራፍሮ አይልም። ይሄ ሁሉ ካለ ይሄ እኮ የኢየሱስ ትምህርት ነው። ዚስ ኦቶሪቲ የኢየሱስ ትምህርት ነው። ዘን ለቤተ ክርስቲያን አስታውቅ፣ ለቤተ ክርስቲያን ንገር። በነገራችን ላይ ኢየሱስ ቤተ ክርስቲያን ኤክሌሲያ የሚለውን ቃል መጀመሪያ የተጠቀምበት እዚህ ቦታ ላይ ነው። ለቤተ ክርስቲያን ንገር፣ የእግዚአብሔር ጉባኤ ማለት ነው። አልሰማ ካለ ቸርችን ስቲል አልሰማ ካለ በቃ ሃቭ ነቲንግ ቱ ዱ ዊዝ ሂም፣ እንደ ቀራጭ ይሁንል በቃ ቶ ወጭ አለቀ በቃ። ይሄ ነው የኢየሱስ ስታንዳርድ። ውቀሰው፣ ከጓደኛ ጋር ለቤተክርስቲያን ንገር፣ አለቀ። ይሄን ትተው ዳኝነትና ፍርድንና ፍትህን ለማግኘት በማያምኑ ፊት ቆመው ተከራክረው ነው ቆሮንቶሳውያን መብት ለማስከበር። ይሄ የቤተ ክርስቲያንን ምስክርነት የኢየሱስን ምስክርነት የሚያጎድፍ ነው፣ የአደባባይ ነው። ልክ በነገራችን ላይ ምዕራፍ 5 ላይ ያለው በዝሙት ኃጢአት መኩራታቸውና ይሄ መደዳ ላይ የተደረደሩበት ምክንያት ሁለቱም የጌታን ስም በአደባባይ የሚያስነቅፉ ናቸው። የኢየሱስን የወንጌል ምስክርነት በአደባባይ የሚያሳፍሩ ናቸው። ፍርድ ቤቶችን ማናናቁ አይደለም ጳውሎስ በነገራችን ላይ ይሄን በጣም አይ ዋንት ቱ ኤምፋሳይዝ። ፍርድ ቤት የምትሰሩ ዳኞችም ካላችሁ ፍርድ ቤት ለቃችሁ እንድትወጡ አይደለም። እግዚአብሔር የእውነት ዳኛ ነው፣ የፍትህ አምላክ ነው። የፍርድ ቤት ኮንሴፕት የጀመረው ከእግዚአብሔር ነው። እግዚአብሔር ስለ ፍርድ ቤቶች የተመሰገነ ይሁን። አሜን በሏ። በጣም እንጂ እንዴ በጣም ያለዛ ከፍ ያለው አነስ ያለውን ይውጣው ነበር ዝም ብሎ እንደልቡ። የደሃ አደጎች ጠበቃዎችን እግዚአብሔር ያስቀመጠው እግዚአብሔር ነው። ፍርድ ቤቶችን ያስቀመጠው እግዚአብሔር ነው። የፍርድ ቤት ኮንሴፕት ያስቀመጠው እግዚአብሔር ነው። ፍርድና ዳኝነትን መጀመሪያ የደነገገው እግዚአብሔር ነው። ጻድቅ ፈራጅ ራሱ አለ። ከጻድቁ ፈራጅ በታች ደግሞ እግዚአብሔር ዳኞችን ጠበቃዎችን አስቀምጧል። ይሄ ነው። ህግ ከእግዚአብሔር ነው። ፍትህ ከእግዚአብሔር ነው። ፍትህ ባያስጠብቁም፣ ፐርፌክት የሆነ ፍትህን ባያስጠብቁም፣ ፍጹም የሆነ ፍትህ ክርስቶስ ሲመጣ የሚመጣ ቢሆንም ፍርድ ቤቶችን ያቋቋመው እግዚአብሔር ነው። ፍርድ ቤት ከእግዚአብሔር ነው። እኔ እንደውም አንዳንድ ጊዜ እንዲያው መጽሐፍ ቅዱስ ስማር አብሬ በተማርኩ ምለው ትምህርት ህግ በተማርኩ እንዴ ምናምን ብዬ አንዳንድ ጊዜ አሰላስተላለሁ። አንዳንድ ጊዜ ህግን ሳየው እግዚአብሔር ትዝ ይለኛል። ፍርድ ቤት እግዚአብሔርን ያስታውሰኛል። የተጨቆኑ የተበደሉ ምስኪኖች፣ ማንም የማይደርስላቸው ድሆችና ምስኪኖች ቆመው ሲከራከሩ ፍርድ ቤት ባይኖር የት ሄደው ይተነፍሱ ነበር? መተንፈሻ ቦታ ነው። ከተቻለ ደግሞ ፍትህ ማግኛ ቦታ ነው። የእግዚአብሔር ቦታ ነው። ጳውሎስም አጌንስ ፍርድ ቤት አይደለም። ፍርድ ቤት ተጻራሪ አይደለም በፍጹም። ፍርድ ቤት ራሱ ተጠቅሞበታል። ጳውሎስ ራሱ መብቴ ነው ምናምን እያለ ተከራክሮ ሐዋርያ ሥራ ምዕራፍ 16 አንብቡ። ሮማዊ ዜግነት ያለው ሰው እንደዚህ ለማድረግ እናንተ መብት አላችሁ እንዴ ማለት አስፈርዶ ዳኝነት እየቀረበ ሐዋርያ ሥራ ምዕራፍ 16 ቁጥር 37 እስከ 39 ጳውሎስ ራሱ ተዳኝቷል። ዳኝነትና ፍትህንና መብትን አግኝቷል። ሶ ፍርድ ቤትን ተቃዋሚ አይደለም ጳውሎስ። ፍርድ ቤት ፍትህ ሲሰጥ ፍትህ አግኝቷል።
ሐዋርያ ሥራ ምዕራፍ 25ም ልታነቡት ትችላላችሁ። በሮማ ፍርድ ቤቶች ቆሞ ጳውሎስ ተከራክሯል ስለራሱ መብት። ስለዚህ ዳኛ ከሆናችሁ በጽድቅ መፍረድ፣ ጠበቃ ከሆናችሁ ለዳደጎች መቆም፣ እና አቃቢያነ ሕግ ከሆናችሁ ስራችሁን መስራት፣ ይሄ ከእግዚአብሔር ነው። ደግሞ መብት ሲጓደልባችሁ ፍርድ ቤት የሚባል ነገር በቃ ተበሉ አላለም። መሬት ላይ እንዳለን እግዚአብሔር ያውቃል። በጣም ብዙ ጊዜ ፍርድ ቤት ኤንድ አፕ የሚያደርግ ነገር ያጋጥመናል። ለመብት አትከራከሩ። እንደው ክርስቲያኖች በቃ ምንም ለመብት ነገር አትከራከሩ። ይፈልግ ነገር ሲያረጋጋችሁ እንደው ዝም ብላችሁ ሶስት ጊዜ ጌታ ይባርክ ብላችሁ ግቡ አይነት ትምርት የለውም መጽሐፍ ቅዱስ ዲስክራን የለውም። ያውነት ኢንዲቪዲዩዋል ኮንፍሊክቶች ሲሆኑ የክርስቶስን ስም ለማስከበር ሲባል ስደት ሲመጣ ለስደት በክርስቶስ ስም ነቀፋ ሲመጣ ራሳችንን እንሰጣለን እንጂ መብቶችን ማስጠበቅ ሪሊ አንታይ ክርስቲያን አይደለም። ከክርስቲያን የወጣ ነገር አይደለም። መብቶችን ማስጠበቅ በመንጭለው መጣ ፍጹም የሆነ መብት የሚሰጣን የለም። ፍጹም የሆነ ፐርፌክት የሆነ ፍትህ የሚሰጥ የለም እንጂ በቻላችሁት መጣን ዩ ኖ ተከራካሪም ጠበቃም ዳኛም መሆንን መጽሐፍ ቅዱስ አይቀበውም። ታዲያ የቆሮንቶስ ችግር ምን ነው ካላችሁ ወንድም ወንድምን መሆኑ አንድ፣ ሁለት በአደባባይ መሆኑ ወንድም ወንድምን በአመፀኞች በሴኩላር ፍርድ ቤት ፍትህ ለማግኘት ነው። በወንድማማቾች መካከል በክርስቲያን ወንድማማቾች መካከል የተፈጠረን ኮንፍሊክት ይዞ በአደባባይ የጌታን ስም በሚያስነቅፍ ሁኔታ መብትን ለማግኘት ፍትህን ለማግኘት ሴኩላር ዳኝነት መፈለግን ነው የሚቃወም። ይሄ ወንድም ወንድምን ነው። ወንድም ወንድምን ነው። ክርስቲያን ክርስቲያንን ነው። ይሄን ሰምቶ ነው እንግዲህ እንደ እብድ ነገር ያረገው። አሳፍራችሁ ዘንድ እነኝን ጥያቄዎች ጠይቃችኋለሁ። አፍረው እንደሆኑ ተስፋ አረጋለሁ። ሁላ የሚያሳፍር ነው። አሳፍራችሁ ዘንድ እስቲ ጥያቄ ልጠይቃችሁ ነው። አዎ ቁጭ ብዬ ሳሰላስል ጳውሎስ አንድ ወንድም እኮ አንድ ወንድምን ሄዶ ፍርድ ቤት ገተረው ሲባል ሲሰማ እንደዚህ የደነገጠ አንድ ቸርች እኮ አንድ ቸርችን ወስዶ ፍርድ ቤት ገተረው ከሳሽ እንተና እንተና ቤተክርስቲያን ተከሳሽ እንተና እንተና ቤተክርስቲያን እሱን ምን ከመጻፍ በላይ ነው? ቸርች ቸርችን መሪ መሪን የቤተክርስቲያን መሪ የቤተክርስቲያን መሪን ይሄ ከዚህ በላይ ነው። ይሄ በሁለት ወንድማማቾችና በኢንዲቪዲዩዋል ክርስቲያንስ መካከል ያለው ነው እንደዚህ ያሳፈረው። ይሄኛው የኛማ በጣም ያሳፍራል። ንስሐ ያስፈልገዋል። የኛ በጣም ያሳፍራል። ፍርድ ቤት ለፍርድ ቤት የተንከራተት ነው። ፌደራል ጉዳዮች ብትሄዱ አንድ ሰሞን የሚያመን ሰው ስለነበረ እዛ ቦታ ላይ የተጨቃጨቁና የተካሰሱ አብያተ ክርስቲያናትና የሃይማኖት ተቋማት በነገራችን ላይ የሃይማኖት ተቋማት በአጠቃላይ በተመለከተ በጣም ሰፊው ሸልፍ የተያዘው በኢቫንጀሊካል ክርስቲያኖች ነበር። ሰፊው ሸልፍ ማለት የሌሎቹ አነስ እያለ ይሄዳል። ከዛ አነስ ይሄዳል አለ። ሁሉም ጋር መካሰስ አለ በነገራችን ላይ ሃይማኖቶች ጋር ስትሄዱ መካሰስ አለና የእናንተና አነስ ያለ ነው የእናንተና ደግሞ አነስ ያለ ነው የኛ ቡም ያለ አማሳፋሪ አማሳፋሪ ለመመስከር አይቻልም። ቅርብ ጊዜ አንድ ጉባኤ ላይ ለማቅረብ ሞክሬ ነበር። ለመመስከር አይቻልም። ከዛ በኋላ አንድ ከተማ ከኢትዮጵያ ውጪ ያውም ክርስትና በሌለበት ከተማ የሚኖሩ ወገኖች ኢትዮጵያውያን
ሲካሰሱ ተጣልተው ሲካሰሱ የኢትዮጵያ ኮሚኒቲ እዛ ያለው ሲዳኛቸው ሲያስታርቃቸው እድሩ ሲያስታርቃቸው የኮሚኒቲ አባላት እየተሰበሰቡ የእንትናን ቸርችና የእንትናን ቸርች ሲያስማሙ ፓስተር እንትናንና ፓስተር እንትናን ለማስማማት ሲሞክሩ ከአቅም በላይ ሆነው ኖሮ ክርስቲያኖቹ በኋላ ጥላቸው ተካሮ ጫፍ ላይ ደርሶ ነበር። ጫፍ ላይ እስከምን ድረስ ያላችሁኝ እንደሆነ እንዲያው አንዳንድ ዝርዝር እንዳታሰጡኝ እንጂ ከዙን የምታቆሉት ኖሮ ስለምትችሉ አንድ ሰው እዚያኛው ቸርች ሞቶ አስከሬኑን ወደ ኢትዮጵያ ለመላክ ገንዘብ ሲዋጣ የዚህኛው ምዕመናን አናዋጣም እስከሚሉ ድረስ ማለት አገር ሲያዋጣ ማለት እስከዛ ድረስ ተቸገረ ማለት በኋላ ብለው እንደምንም ተስማሙ ማለት ነው። ተስማሙ እና እኔ ለማገልገል የሄድኩት ከተስማሙ በኋላ ነው። ተመስገን ተስማምተው ጉባኤ አርገው ለማገልገል የሄድኩ ማለት ነው። ሲሄድ ያጫውተኝ ነበር አገልጋይ ጎዳን ያለኝ ነገርኝ ጎዳን ያለፍንበት ጭቅጭቅና መካሰስ በተለይ ኢትዮጵያን ኮሚኒቲ ይሄድን የተጨቃጨቅነውና የተካሰስነው ጎዳን ይላል በቃ ጎዳን። በምን መልኩ አልኩት። አሁን በጣም የሚገርም ነገር መመስከር አልቻልን ማለት ስለጌታ መመስከራችና ትራክት ይዘን ስንሄድ አለ ትራክት ይዘን ኢየሱስ ክርስቶስ ያድናል ጌታ ኢየሱስን ተቀበል ምናት ነው ኦ ለመሆኑ ተስማማችሁ ደናነት እና ከዛ ወላ ምን ብለት መስከረ ተስማማችሁ ደናናችሁ ተመስገን ጥሩ አረ ጥሩ በርቱ anyway ስንሄድ አለ ማንኛውም ሰው አበሻውን አቆመን ጌታ ኢየሱስ ያድናል ምናን የት ቸርች ነህ እዛ ቸርች አ ነገራችሁ ተፈታ ይሁን ጉዳን የተካሰሱ መስከረ አይቻል ፍርድ ቤት የተጓተቱ የኢየሱስ መስከረ አይቻል እና በእኛ አገር ፋይል ያጣበበው የኛ ነው የተካሰስነው እኛ ነን ቸርች ቸርችን ማለት ነው ቤተክርስቲያን ጉባኤን ድርጅትን አገልጋይን መሪን ያው ዛሬ በግልጽ ለማውራት ጨክኜ ነው የመጣሁት። ከሳሽ ፓስተር እንትና ተከሳሽ ፓስተር እንትና ዘግናይ ምድሪቱ ላይ እግዚአብሔር በዚህ በቃ ይበል። ምድሪቱ ላይ ዘራ ነው ቀላል አይደል? አረ ቀላል አይደል? የዘራ ነው ለረጅም ጊዜ አንዱን እየከሰሰ አንዱን እያሳደደ አንዱን እየገደለ ድሮ ሁላችን ተሳዳጆች ነበርን። አሳዳጃችን ባህሩ ሲገባ አሳዳጅኛ ሆነን በሆነ ባል ሆነው በረባ ባረባው መብት አስጠባቂ ሁሉ አሳያለሁ ሁሉ አሸናፊ ለመሆን ሁሉ መብት አስጠባቂ ለመሆን ፍርድ ቤቶችን ያጨናነቅንበት ዘመን እንደሆነ ይታወቃል። ቾ ለኛ ትልቅ ትምህርት ነው። ምንድነው የሚለው ቅዱስ ጳውሎስ? ምንድነው የሚለን አንደኛ ቆሮንቶስ ምዕራፍ 6 ቀስ እያለን ለማየት እንሞክራለን። ዛሬና የሚቀጥለው ሳምንት ቁጥር 1 እስከ 6 አካባቢ ቸርችን ነው የሚወቅሰው እንዳለ አጠቃላይ ቸርችን ነው የሚያሳፍረው። ቸርችን ሁለት ምዕመናን ሄደው ስለተካሰሱ ቸርችን ነው የሚይዘው። ቁጥር ኔክስት ዊክ እንደርስበታለን። ቁጥር 7 እና 8 አካባቢ የተበደለውን ሰው ነው የሚመለከተው። ተበዳይን ነው የሚወቅሰው። ፍርድ ቤት ወስዶ ያቆመውን ወንድም ይመስላል። ፎከሱ ዋና ፎከስ ደን ቁጥር 9 እስከ 11 ደግሞ ቸርች ውስጥ ቁጭ ብለው የሚበድሉ በዳይን ተሳዳቢውን ሌላውን ቀማኛውን ያኛ ወንድም እንዲከስ ያረጋውን እሱ ላይ ነው ፎከሱ። ባጭሩ 1 እስከ 6 አካባቢ ድረስ ፎከሱ ቤተክርስቲያንን ነው ኮሚኒቲን ነው። ዘን 7 እና 8 ደግሞ የተበደለውን ሰው ነው ፎከስ አርጎ የሚወቅሰው ከሳሽን ማለት ነው። እንደን ደግሞ ከ9 እስከ 11 ደግሞ ወንድሞችን የሚበድሉትን ነው። ወንድም ወንድሙን መክሰስ ፍርድ ቤት መገጠር መግደል መዳኘት በማያምኑ ፊት ወንድም ወንድሙን መክሰስ ያሳፈራል። ከምን አንጻር? ከቤተ ክርስቲያን ማንነት አንጻር፣ ከቤተ ክርስቲያን ምንነት አንጻር። ቤተ ክርስቲያን ጳውሎስ እንደሚያስተምረን የእግዚአብሔር ቃል እንደሚያስተምረን በሌሎችም ወንጌላት ጌታ ኢየሱስ እንዳስተማረው
ከቤተ ክርስቲያን ማንነት ጋር አብሮ አይሄድም። ከዚህ በፊት እንዳልነው ለዝሙት እንዳልነው ከቤተ ክርስቲያን የወደፊት ማንነት ጋር አብሮ አይሄድም። እግዚአብሔር ለቤተ ክርስቲያን ካለው ከፍታ ጋር አብሮ አይሄድም። ይሄንን ማያዝ ያለባችሁ እግዚአብሔር ለቤተ ክርስቲያን ካለው ከፍ ካለው ፕሮግራሙ ጋር አብሮ አይሄድም። ከፍ ያለ ፕሮግራም አለው እግዚአብሔር ወደፊት ይላል ጳውሎስ። ከፍ ያለ ፕሮግራም አለው ለቅዱሳን፣ ከፍ ያለ ፕሮግራም አለው ለቤተ ክርስቲያን። ሂስ ፕሮግራም የእግዚአብሔር ፕሮግራም ይሄን ይመስላል ወንድሞቼ፣ እናንብበው። የእግዚአብሔር ፕሮግራም ለቤተ ክርስቲያን ወደፊት ሊያረገው ያሰበው ስለ ቸርች እግዚአብሔር ያለው ፕሮግራም ይሄን ይመስላል። እና በወደፊቱ ፕሮግራም መነጽር ሲታይ ያሳፍራል። ጉዳዩም ትንሽ ነው ያሳፍራል። ዳኞቹም ያሳፍራሉ። በሚመጣው ዓለም የእግዚአብሔር ፕሮግራም ቅዱሳን ይላል ጳውሎስ፣ ቅዱሳን ምእመናን ቆሮንቶሳውያን እኛ ቅዱሳን ተመልከቱ፣ ቁጥር 2 በቅዱሳን ፊት ነበር መፋረድ የነበረባቸው፣ በአመፀኞች ፊት መፋረድ አልነበረባቸው። ለምን ለምን? ለዚህ ነው እንደሜ ቅዱሳን ወደፊት በዓለም ላይ እንዲፈርዱ አታውቁም? ካላወቁ አናውቅም ብሎ መመለስ በጣም ጥሩ ነው። አታውቁም እግዚአብሔር ለቅዱሳን ያለው ፕሮግራም? አታውቁም እግዚአብሔር ለቸርች ያለው ፕሮግራም? ወደፊት ከምትሰሩት ስራ ጋር አብሮ አይሄድም። ወደፊት እግዚአብሔር ለቸርች ካለው እስካቶሎጂካል የምንለው ፕላን ጋር አብሮ አይሄድም። ለምን? ወደፊት እግዚአብሔር ለልጆቹ ያለው ፕሮግራም ወደፊት ቅዱሳን እሺ በዓለም ላይ ይፈርዳሉ እና ተመልከቱ እንዴት እንደሚያሳነሰው ከፍ አድርጎ ወደፊት ቅዱሳን በዓለም ላይ ይፈርዳሉ። አውሮፕላኑ ወጣ ላይ ሆነ ስታዩ በዓለምስ ላይ ብትፈርዱ የምትፈርዱ ከሆነ ከሁሉ ይልቅ ትንሽዬ ስለሚሆን ልትፈርዱ የበቃችሁ አትሆኑም ወይ? አሁን ወደፊት እግዚአብሔር ያመናችሁ ወደፊት እግዚአብሔር ያመናችሁ ቅዱሳን በሙሉ በዓለም ላይ ይፈርዳሉ። እና ትልልቅ አጀንዳ መያዛችን አይቀርም በዳኝነቱ ላይ ሂውጅ ሲሪየስ የዓለም ፕሮብለምን የማስተካከልና የመፍረድ የዳኝነት ፕሮግራም ለእናንተ አለው። እግዚአብሔር የምትሆኑትን አታውቁም፣ ምን እንሆናለን? በዓለም ላይ ትፈርዳላችሁ። ጳውሎስ የአዲስ አበባንና ምእመንና አገልጋዮች እኛን ጠይቀን በዓለም ላይ እንደምትፈርዱ አታውቁም? ኧረ አናውቅም፣ ብናቅ እንደሌላ ሆነን እንኖር ነበር። አናውቅም፣ አስበነውም አናውቅም፣ መዝሙራችንም አይደል። ወደፊት ቀና ብለን ብናይ እኮ ዛሬ ሌላ ሆነን እንኖር ነበር። ትልቁ ችግራችን መሬት መሬት ማየታችን አይደል እንዴ? ወደ ላይማ ከፍ ብለን ብንወጣ፣ አሁን ካሉን ችግሮች ከፍ ብለን ብንወጣ፣ ኢየሱስ ሲመጣ የሚሆነውን ብናስብ፣ ከፍ ብለን ብንወጣ፣ መጨረሻውን ብናስብ፣ እግዚአብሔር ለኛ ያለውን ፕሮግራም ብናስብ፣ እቅዱን ብናስብ፣ ምን ማድረግ እንዳሰበ ብናውቅ፣ አሁን ያለውን ጥቃቅን ነገር አንሆንም ነበር። አሁን ያለውን ጥቃቅን ነገር የሆን ነው ወደፊት እግዚአብሔር የሚያደርገውን ትልቅ ነገር ካለማወቃችን የተነሳ። ቅዱሳን በዓለም ላይ ይፈርዳሉ? አብሶሉትሊ። መጽሐፍ ቅዱስ ያስተምረናል በብዙ ቦታ። እንዴ በጣም ብዙ ቅዱሳንን ያስገረመ እኮ ነው ይሄ። እንደሚገባ ላብራራው አልችል ይሆናል እንጂ እርግጥነቱ ግን እርግጥ ነው። ምንድን ነው የማደርገው ማሙሻ? እኔ ጌታ ኢየሱስ ሲመጣና ሲፈርድ እና እኔ ይፈርዳለሁ? አዎ። እኔ ሲምፕል ክርስቲያን ቅርብ ጊዜ ነው እኮ ጌታን የተቀበልኩት። አዎ። አክቹሊ ስፔሲፊካሊ ምንድን ነው የማደርገው አላውቅም፣ ግን ኢንቮልቭድ እንደሆነን አውቃለሁ። አስተካካይ ነገር እንደሆነን አውቃለሁ። እንደምንሳተፍ ቅዱስ መጽሐፍ ያስተምረናል። ጥቂት ጥቅሶችን አነብላችኋለሁ። ይሄ ትልቅ ትምህርት አይሁዳውያን የወሰዱት ከዳንኤል ምዕራፍ 7 ላይ ነው። አነበዋለሁ እኔ ቶሎ ቶሎ ብዬ ሰዓታችን እንዳይሄድ። ዳንኤል 7:22 ስለ ዘመናት መጨረሻ ቅዱስ መጽሐፍ ሲናገር ትልቁ ቤዝ ይሄ ነው። ዳንኤል 7:22 በዘመናት የሸመገለው እስኪመጣ ድረስ ፍርድም፣ እሱ ሲመጣ ማለት ነው፣ በዘመናት የሸመገለው ሲመጣ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ይላል። ፍርድና ዳኝነት ለልዑሉ ቅዱሳን ይሰጣል። ቅዱሳኑም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸውም ይላል። ቅዱሳን መንግስቱን ይወስዳሉ። ቅዱሳን መንግስቱን ሲወስዱ ደግሞ ፍርድ ለልዑሉ ቅዱሳን ይሰጣል። ዳኝነት አዲስ ኪዳን ነው መፈልገው ካላችሁ ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ኢየሱስ እንዲህ አላቸው ይላል 12ቱ ጌታ ሆይ እኛ ሁሉን ተተን ተከተልን ብለው ተዚላችሁ እንደሆነ ሁሉን ተተን ተከተልን ምን እናገኝ ይሆን አለው ጴጥሮስ። ሁሉን ተተን ተከተልን ምክንያቱም አንድ ባለጠጋ ሰውዬ ንብረቱን እንጠብቃለሁ ብሎ ንብረቱን ይዞ ሲሄድ ያለውን ሁሉ ሽጥና ምናም ሲባል ይዞ ሲሄድ እኛ ሁሉን ተተን የተከተልን ምን እናገኛለን አለው። ሊስን ወንድሜ ይሄን ማጣጣም በጣም ጥሩ ነው። በዚህ መስከር በጣም ጥሩ ነው። መሬት ስላየን ነው የተሸነፍነው። ሰማይ ማየት በጣም ጥሩ ነው። ምዕራፍ 19 ቁጥር 28 ምን አለ? ኢየሱስም እንዲህ አላቸው ምን እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። 12 ነበሩ የዛን ጊዜ። ናክሲ ክርስቶስ ዳግም ሲመጣ በዳግመኛ ልደት ጊዜ በ12 ዙፋናት ላይ ተቀምጣችሁ በ12ቱ የእስራኤል ነገዶች ላይ ትዳኛላችኋል፣ ትበርዳላችሁ። አዲስ ኪዳን አንድ ልጀምር። ሉቃስ 22:29 this is a serious doctrine ሉቃስ 22:29 እስከ 30 አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት ሾማችኋለሁ። አለቀ። አባቴ እኔን እንደሾመኝ እኔ ደግሞ እናንተን ሾማችኋለሁ፣ በዙፋናት ላይ ተቀምጣችሁ ትፈርዳላችሁ። ይሄ ትምህርት ዳንኤል ቅዱሳን ላላቸው ብቻ ሳይሆን ይሄ ትምህርት ኢየሱስ ለ12ቱ ብቻ ሳይሆን ይሄ ትምህርት ለቅዱሳን ሁሉ መሆኑን የምታውቁት ምዕራፍ 6 ላይ ጳውሎስ ይመጣና ለ12ቱ ሐዋርያት ብቻ ሳይሆን ለቅዱሳን በሙሉ የተሰጠ ነው። ቅዱሳን በሙሉ በእግዚአብሔር የዳኝነትና የመጨረሻ የፍርድ ሂደት ውስጥ ይሳተፋሉ። ከሚፈረድባቸው መካከል ሳይሆን እንዲያውም ፍርዱን በማስፈጸም ሂደት ውስጥ ይሳተፋሉ። አንድ ጀምርልኝ አንድ ዶክትሪን ዮሐንስ ራእይ ላይ ከተገኘ ተደመደመ ማለት ነው። ራእይ ዮሐንስ ምዕራፍ 20 ቁጥር 4 በተለምዶ በሺህ ዓመት መንግስት በወርቃማው ጊዜ ብለን ምን ዘምርለት በሺህ ዓመት ግዛቱ ጌታችን ኢየሱስ ሲመለስ መንግስቱን ሲያጸና ዮሐንስ ራእይ ምዕራፍ 20 ቁጥር 4 ኦ ማራናታ ቶሎ ይሁንልን። ዙፋኖችንም አየው ይላል ዮሐንስ። ዙፋኖችንም አየው በርሱም ላይ ለተቀመጡት ዳኝነት ተሰጣቸው ይላል። ዳኛ መሆን ተሰጣቸው። እነማን ናቸው የተቀመጡት? አይገርም? ተፈርዶባቸው የታረዱት ሊፈርዱ ቁጭ ብለው ነው። ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጆቻቸው ያልተቀበሉትን ማየው ከክርስቶስ ጋር ሺህ ዓመት ኖሩና ነገሱ። ምን ያረጉ? ዳኝነት እየሰጡ ሺህ ዓመት ከኢየሱስ ጋር ነገሱ አብረው። ምን ያረጉ? በዳኝነት ቅዱሳን በዓለም ላይ ዳኝነት ይሰጣሉ ከኢየሱስ በታች። ናው ዓለምን የመጨረሻውን ፍርድ መስጠት የኛ ሥራ አይደለም፣ የእግዚአብሔር ሥራ ነው። ይገድላል፣ ያድናል፣ ወደ ሲኦል ያወርዳል፣ ከሲኦልም ያወጣል። የሱ ሥራ ነው። የመጨረሻ አልቲሜት ውሳኔ መስጠት የኢየሱስ ሥራ ነው፣ የእግዚአብሔር ሥራ ነው። ቅዱሳን ታዲያ ምን ያደርጋሉ? ሳምሃው ግን በፍርዱ ሂደት ውስጥ የእግዚአብሔር ፕሮግራም ይሄ ነው። ሳምሃው በፍርዱ ሂደት ውስጥ ግን ቅዱሳን በአጠቃላይ ተሳትፎ ያደርጋሉ። ከፍርድ ያመለጡ በዳኝነት ይሳተፋሉ። ከፍርድ ማምለጥ ብቻ ሳይሆን እግዚአብሔር ለኛ ያለው ፕሮግራም ከፍርድ ያመለጥን ብቻ ሳይሆን በዳኝነትና ሳምሃው በማስተካከልና ዳኝነት በመስጠት ነገር ውስጥ ፓርቲሲፔት ያደርጋሉ ቅዱሳን። መጽሐፍ ቅዱስ ስለሚያስተምር እናስተምረዋለን። ወደፊት ቅዱሳን በእግዚአብሔር ዳኝነት ውስጥ ተሳትፎ አላቸው። ይሄ ነው እግዚአብሔር ዓላማ። እና ሳምሃው እኛ
somehow የኛን ኬዝ እየተከሰ በሌላው ሊፈርድ ይሆን አላውቅም ፋይል ነገር እናቀበል ይሆን I don't know specifically የሆነ ነገር I don't know ግን የእግዚአብሔር community የኢየሱስ community እዚያኛው community ላይ ፍርድ ሲሰጥ የኢየሱስ community የማይፈረድበት community ብቻ ሳይሆን ከኢየሱስ ጋር አብሮ ሻምሃው በዳኝነቱ ውስጥ participate የሚያደርግ community ነው ይሄ በጣም አሪፍ አይደለም እንዴ በጣም አሪፍ ነው እውነት ነው በጣም እውነት ነው አይገርምም በጣም ይገርማል እና እኛ አሁን እስካቶሎጂካሊ ጌታ ኢየሱስ ሲመጣ በፍጻሜው ነገር ዳኝነት ነገር ውስጥ እንገዛለንና ፓርቲሲፔት እናረጋለን አዎ ይሄ ነው እግዚአብሔር አላማ አዎ ያ በሳው አልቀስ ብሎ ጳውሎስ በዚህም ቢያበቃ ጥሩ ነበር በዓለም ላይ ቅዱሳን ዳኝነት እንደሚሰጡ አታውቁም ከዛስ ወረድ ስትሉ ቁጥር 3 አመጣበታለሁ ሌላውን ቁጥር 3 የትዳር ጉዳይ ይቅርና በመላእክት እንኳ አረ ምንም ራስን አለማወቅ አለ በጣም ወንድሜ በመላእክት እንኳ እንድንፈርድ አታውቁም አናውቅም ለዚህ ነው ትንንሹን ነገር ትልቅ ያረግነው ከፍ ብለን አልወጣንም ከፍ ብለን አልወጣንም ከፍታ ምንድነው በአለም ላይ ቅዱሳን ይፈርዳሉ ከፍታ ምንድነው በመላእክት ላይ ይፈርዳሉ በወደቁት መላእክት ላይ መሆን አለበት ምክንያቱም የወደቁት መላእክት ፍርድ ተጠብቆላቸዋል ይላል ቅዱስ መጽሐፍ ፍርድ ይጠባበቃሉ አሁን የወደቁት መላእክት ዲያብሎስ ከመላእክቱ ጋራ ከርኩሳን መላእክቱ ጋራ ከአጋንንት ጋራ ተጠብቆላቸዋል ፍርድ የተጠበቀ ፍርድ አለ የመጨረሻውን ፍርድ አልተቀበሉም አጋንንትና ርኩሳን መናፍስት እናስወጣቸዋለን አሁን በኢየሱስ ስም ስልጣን ተአምራት እናረጋለን አሁን ግን የመጨረሻ ዳኝነት ይጠባበቃሉ ሁለት ጥቅሶች ሰጣቸዋለሁ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 እግዚአብሔር ኃጢያትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ይላል ለፍርድ እየተጠበቁ በጉድጓድ እየተጠበቁ በጥልቅ አሉ ይላል ፍርዳቸው ነው እየተጠባበቁ ይሁዳ መጽሐፍ ቁጥር 6 ምዕራፍ ስለሌለው ይሁዳ 6 ላይ መኖሪያቸውንም የተውትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል አሁን ይጠብቃሉ ጠብቋቸዋል እስከ መቼ ድረስ እስከ ታላቁ የፍርድ ቀን ድረስ ነኝ መላእክት የወደቁና የረከሱ መላእክት ተጠብቀዋል ና ያዳኝነት ሲሰጥ ያዳኝነት ሲሰጥ እግዚአብሔር ቅዱሳኑን ተጠቅሞ ነኝ መላእክት ላይ ይፈርዳል እግዚአብሔር ቸርችን ተጠቅሞ እግዚአብሔር ምዕመናንን ተጠቅሞ እግዚአብሔር ቅዱሳንን ተጠቅሞ በዓለም ላይ ይፈርዳል በእነኚህ ፍርድ እየተጠባበቁ ባሉ ደግሞ ርኩሳን መናፍስት ላይ ዳኝነትና ፍርድ ይሰጣሉ እግዚአብሔር ለቸርች ያለው ዓላማ ትልቅ ነው ሰፊ ነው ዓለም ላይ ለመፍረድ መላእክት ላይ ለመፍረድ የሚጠቀመው ቅዱሳንን ነው ከነሱ መካከል ያርገን እግዚአብሔር የተመረጡ ጥቂቶች ናቸው ለዚህ እኮ ነው አሁንኛም ይጨንቀን ይሄ ሁሉ ህዝብ ምናን ብላችሁ እንደሆነ አሉ የተመረጡ ጥቂቶች ከነሱ መካከል እግዚአብሔር ያርገን ዳኝነት ውስጥ ፓርቲሲፔት ያረጋሉ ይዳኛሉ ዓለምን ይዳኛሉ መላእክቱን ይዳኛሉ እንግዲህ ተመልከቱ እንደሜ ከዚህ አንጻር ይወስድና ጳውሎስ እንግዲህ እዚህ ከፍታ ላይ ያወጣቸውና አሁን ተመልሶ ሲመጣ አንደኛ ጉዳዩ የተካሰሱበት ጉዳይ እንዴ ትልቅ ነገር ይፈቱልኛል ብሎ የሚጠባበቃቸው ቅዱሳን ትንሽ ነገር ነው ያካሰሳቸው ጉዳዩም ትንሽ ነው ላንበበላችሁ ጉዳዩ ትንሽ ነው ሲነጻጸር ቁጥር 3 የትዳር ጉዳይ የሚለውን ሰዎች ይጠቅሱና ፍርድ ቤት እኮ መሄድ የሌለብን ለትዳር ጉዳይ ነው የሚሉ ሰዎች አሉ። እሱ አይደለም የትዳር ጉዳይ ሲል ቁጥር 3 ላይ የትዳር ጉዳይ የሚለው የጋብቻ ጉዳይ አይደለም። It's not marriage issue. ትዳር በመጽሐፍ ቅዱስ እንደምታዩት marriage ብቻ አይደለም። ትዳር ማለት ነገር ነው። ወይ ሌላ ጊዜ እንማራለን ትዳር ላይ ስንደርስ። ትዳር ጋብቻ ብቻ አይደለም። አሁን አንዲት ደሃ መበለት ነበረች ሀብታሞች እየመጡ ከትርፋቸው ሲጥሉ እሷ ያላትን ሳንቲም ማመጣችና ወረወረች ትዳሯን ሁሉ ጣለች አለ ፈታች ማለት ነው። ትዳር ማለት ነገር ነው። የትዳር ጉዳይ የሚለው ምድራዊ ጉዳይ አንበባችሁ እንደሆነ አዲሱ መደበኛ ትርጉም ምድራ የሰማይ ዳኝነት ልትሰጡ የተዘጋጃችሁ እናንተ ምድራዊ ጉዳይ ማለት ነው። ትዳር ጉዳይ ምድራዊ ጉዳይ ለምሳሌ ታስተውሱ ከሆነ ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ምን ይላል? እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብርሃም መከራ ተቀበል ይልና የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን ምን ያረግ ይላል? አያጠላልፍ ይላል። ትዳር የሚገኝበት ንግድ የሚለው አገልጋይ አያገባም ብለው የሚተረጉሙ አብያተ ክርስቲያናት አሉ። እንደዛ አይደለም። እንዲሁም መጋባትን ይከለክላሉ ይላል ታች ያለው የመጨረሻው ዘመን አንዱ የስተት ትምህርት። መጋባትን አይከለክልም እግዚአብሔር። በትዳር በሚገኝበት ንግድ ራሱን አያጠላልፍም ማለት ለጦር ስለዘመተ በጠቃቀን ምድራዊ ነገሮች አይተበተብም ማለት ነው። ጥቃቅን ምድራዊ ነገሮች ማለት ነው። ስለዚህ የትዳር ጉዳይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 3 ላይ የትዳር ጉዳይ ጥቃቅን ምድራዊ ጉዳዮችን ይቅርና በመላእክት እንኳን እንደምትፈርዱ አታውቁም። ሶ አሁን የሚያካስሱን ነገሮች ጥቃቅን ልንፈታቸው የሚችል ልንፈታቸው የሚገባ የተናቁ ናቸው። አጀንዳዎቹ የተናቁ ናቸው። አጀንዳው የተናቀ ነው። በመላእክት ላይ ሊፈርድ የተነሳ ሰው በዓለም ላይ ሊፈርድ የተነሳ ሰው በእንደዚህ በሳሰሉት ጥቃቅን ነገሮች መፍታት እንዴት ያቀታችኋል ነው። እናም በበው አሁን አብረን በዓለምስ ላይ ብትፈርዱ አገኛችሁት ቁጥር 2 በዓለምስ ላይ ብትፈርዱ የምትፈርዱ ከሆነ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁም? እስከ ቸርች በዓለም ላይ ትልቅ ሰማያዊ ዳኝነት ለመስጠት እየተዘጋጃችሁ ያላችሁ እናንተ ከሁሉ ሚያንስ ለዚህ ጥን ጥቂት ነገር መዳኘት ያቀታችኋል? ከባድ አጀንዳ ስለሆነ ፍርድ ቤት እየሄድን ነው ስትለው ጳውሎስ አሳፋሪ ነው። ሼም ኦን ዩ። ከባድ አጀንዳ ነው። ከባድ የቸርች ጉዳይ ነው። ሼም። ለምን? ትልልቅ ሰማያዊ አጀንዳ ለመፍታት እግዚአብሔር እያዘጋጀ ይሄንን መፍታት ያቀታል? የቸርችን ጉዳይ መፍታት ያቀታል? የትዳር ጉዳይ መፍታት ያቀታል? ምድራዊ ጉዳይ መፍታት ያቀታል? አስተዳደራዊ ጉዳይ መፍታት ያቀታል? የስም የዝና ጉዳይ መፍታት ያቀታል? የገንዘብ ጉዳይ መፍታት ያቀታል? ወንድሞች እናቶች ስለማናውቅ ነው ያከበድነው እንጂ ያከበዱብን ነገሮች ከባዶች አይደሉም። እግዚአብሔር ምን እንደምንሆን ካሰበው የተነሳ አሁን የሚያካስሱን ነገሮች አያካስሱም። ልንፈታቸው የሚገባ ናቸው። ልንፈታ ካልቻለን አሳፋሪ ነው። ትልልቅ አጀንዳ ልንፈታ እግዚአብሔር ያዘጋጀን ያለን ጥቃቅኖችን የመፍታት ግዴታ አለብን። አጀንዳውም የተናቀ ነው። ዳኞቹም የተናቁ ናቸው። በነገራችን ላይ ዳኞቹን የሚንቃቸው እንደው ሰው አይደሉም በሚል አይደለም፣ ግን አንደኛ አመጸኞች ናቸው ያው ስለማያምኑ። ቁጥር 4 ተመልከቱ። ከቤተ ክርስቲያን ማንነት አንጻር ሲታዩ ነው። ቁጥር 4 ከቤተ ክርስቲያን ማንነት አንጻር ሲታዩ እንግዲህ ስለ ምድራዊ ጉዳይ፣ ስለ ትዳር ጉዳይ የሚለው ምድራዊ ጉዳይ፣ ስለ ምድራዊ ጠቃቅን ጉዳይ የፍርድ ቤት ቢያስፈልጋችሁ፣ ይሄንን ሪፍሬዝ ላድርግላችሁ፣ ከቤተ ክርስቲያን ማንነት አንጻር ሲታዩ የተናቁትን ሰዎች ፈራጅና ዳኛ ታረጋላችሁ። አጀንዳው ብቻ ሳይሆን ትንሽ ዳኞቹም ትንሽ ናቸው። ከምን አንጻር አነጻጽሮ? አረ በጣም ትልቅ ናቸው፣ በጣም የተከበሩ ናቸው። ከምን አንጻር አነጻጽሮ? ኦ ያነጻጽረው በመጨረሻ እግዚአብሔር በዓለም ላይ ሊፈርድ የተዘጋጁ ለዳኝነትና ለፍርድ በዙፋናት ላይ እንዲቀመጡ እግዚአብሔር እያዘጋጃቸው ካሉ ዳኞችና ምድራዊ ጥቃቅን የትዳርና የመሬት ጉዳይን ከሚፈቱ ዳኞች የትኞቹ ናቸው በጣም የከበሩ? አልሰማችሁኝም? ስለዚህ ደግማለሁ።
መጨረሻው ዘመን ላይ እግዚአብሔር በአለም ላይ ሲፈርድ በጣም ዋና ዋና ወሳኝ አጀንዳን ወስደው ዳኝነት የሚሰጡ ዳኞች ናቸው ከበድ ያሉ ወይስ በመድር ላይ አሁን የመሬትና ያስተዳደር ጉዳይና የተዳረን ጉዳይ የሚፈቱ ዳኞች ናቸው የትኛው ነው በጣም የከበረ የመጀመሪያው ወይስ ሁለተኛው የመጀመሪያው አይመስላችሁ የመጀመሪያው በጣም የከበረ የመጀመሪያው ዳኞች የከበሩ ዳኞች ናቸው በጣም የከበረ እግዚአብሔር ነው ያከበራቸው እግዚአብሔር ነው ያከበራቸው አላየንም አሁን ካላችሁ ታያላችሁ ነገ ተነጎዲያ ታያላችሁ ኢየሱስ ሲመጣ ታያላችሁ በምን ጉዳይ እንደሚፈርዱ የሀገሮችን ጉዳይ ይፈቱ ይሆናል ታላላቅ ነገሮችን ይፈቱ ይሆናል በሰዎች ታላላቅና ሰማያዊ ነገሮች ላይ ኢንቮልቭ ያደርጉ ይሆናል በመላእክት ጉዳይ ኢንቮልቭ ያደርጋሉ አጀንዳቸው እነኚህ ዳኞች እግዚአብሔር ያዘጋጃቸው ያሉ ዳኞች ለምንድነው ያዘጋጃቸው ያለው በመላእክት ላይ እንኳን ለመፍረድ የሚያዘጋጃቸው ዳኞች ናቸው ከቤተ ክርስቲያን አንጻር ሲታዩ ዳኞቹ እነዚህ በጣም የተናቁ አይደሉም እስከ ኮምፔር ሲታረጋቸው አሁን በመድር ላይ ዳኝነት የሚሰጡ ከሰማያዊ ዳኞች አንጻር ሲታዩ የተናቁ ናቸው አጀንዳውም የተናቀ ነው ዳኞችም የተናቁ ናቸው ማጠቃለያው ቁጥር 5 የተናቁትን ሰዎች ፈራጆች አራርጋላችሁ ቁጥር 5 አሳፍራችሁ ዘንድ ይሄንላሉ ተቃቀን አጀንዳዎችን ወስደው ትልልቅ ዳኞች በትንንሽ ዳኞች ፊት ማቆማቸውና ዳኝነትና ፍትህን ለማግኘት መሞከራቸው አሳፋሪ ነው ሽማግሌዎች ይያሉ አስተዋይ ሰዎች ይያሉ በቅዱሳን ፊት መሆን ሲገባው በትልልቅ ዳኞች ፊት መሆን ሲገባው እርስ በርስ መወቃቀስ ሲገባ ወንድም ወንድሙን በማያምኑ ሰዎች ፊት መሞገት አሳፋሪ ነው ለምን ከቤተ ክርስቲያን የወደፊት ማንነት ጋር አብሮ ስለማይ በቃ ጨርሳለሁ ትንሽ ደቂቃዎች ከሰጣችሁ ይሄ በጣም ትልቅ ቴዎሎጂካል አስተሳሰብ ነው ዶክትሪን የቃኛው አመሮ እግዚአብሔር ይስጣችሁ ወገኖች ለይሰን ወገኖች ስሜት የተማያደርስ በስሜት የተቃኘ ምንም አያደርስም አሁን ተስማምተን ሁለተኛ ወንድሜን በማያምን ሰው ፊት አልከሰም ሶስት ጊዜ አልከሰም ብለ ስሜት እዛ ማዶ ስንደርስ አትከፍልም ብሬን አላመጣም ሲል ይፈተናል ነገራችን ላይ እንደዚህ አይነት ሰዎች ዳኝነት አያገኙ አይደለም ዳኝነት ግን የሚያገኙት በበሰሉ በቤተ ክርስቲያን ዳኞች ይሁን በሽማግሌና በአስተዋይ ፊት ይሁን ነው ስሜት የተማያደርስ በእኛ አካባቢ ስሜት በጣም አለ መታቆት ነው እና በጣም ብዙ ጊዜ ስለ ዶክትሪን የሰማነው ነገር ኔጌቲቭ ነው ዶክትሪን መጥፎ ነው ዶክትሪን ከፋፈላ ዶክትሪን እንት ነው ዶክትሪን እንት ነው ዶክትሪን ያደርቃል ተብላችሁ ነው አያደርቅም ምንም ዶክትሪን የሚባል ሳይማሩ የደረቁ ማታ አሉ ዶክትሪን ያለመልማል ጤናማው ዶክትሪን ያለመልማል ዶክትሪን ማለት በነገራችን ትምህርት ማለት ነው ዲዳስኮ ቲቺንግ ማለት እግዚአብሔር ምንድነው የሚያስተምረን እግዚአብሔር ለቤተክርስቲያን ወደፊት ፕላን አለው ይላል እግዚአብሔር ለቤተክርስቲያን ወደፊት ፕላን አለው ምን ያረጋል ቅዱሳን በአለም ላይ ይፈርዳሉ ቅዱሳን በመላእክት ላይ ይፈርዳሉ ኤ ቲቺንግ ነው በዚህ ላይ የተመሰረተ ሰው ሚናቀውን ይንቃል ለጥቃቅን አጀንዳዎች ለጥቃቅን ጉዳዮች ለጥቃቅን መፍትሄ ፍለጋ ቅዱሳንን በየዓለማዊ ፍርድ ቤቱ አያንከራትቱም ለምን ደግሞ አያንከራትቱት ያውቃሉ ለምን የእግዚአብሔርን ዓላማ ስለሚያውቁ በእውቀት የሚንቅሰው እግዚአብሔር ያርጋችሁ በእውቀት የሚንቅሰው ከፍታው ይሄ ነው እግዚአብሔር ለቤተክርስቲያን ያለው ከፍታ ከፍ ያለ ስለሆነ በጥቃቅን ነገር ላይ መካሰስ አሳፋሪ ነው ሶ አሁን እኮ በቃ ለነገራችሁ ነው የመጨረሻው ክስ ፋይል ፍርድ ቤት ምስክር ያዘው ለቀቀው ምናምን የሚወዱ ክርስቲያኖች ክርስቲያን ወገናቸውን ሲያንገላቱ ምንም አይመስላቸው ሰውን ማንገላታት የሚወዱ ክርስቲያኖች ወንድ ክርስቲያን ወንድሞቻቸውን ማንገላታት የሚወዱ ክርስቲያኖች ምን አይነት ናቸው ወይ የወደፊቱን ነገር አልተቀበሉ ያልተቀበልከውን መሆን አትችልም በስማ ያልተቀበልከው መሆን አትችልም ወይ እነኚህ ሰዎች ህይወትን ተቀብለው የኢየሱስን ህይወት ተቀብለው የዘላለም ህይወትን ተቀብለው የዘላለም ህይወት አስገርሟቸው የሰማይ ሽታ የሸተታቸው አይኖርም የምንሆነው አሁን ነው የሚጀምረው የምንሆነውን አሁን ነው የምንጀምረው ስለዚህ አሁን መጀመር ያቃታቸው ምናልባት የሚመጣውን እድል ፋንታ ያልተካፈሉ ሰዎች ይሆናል ወይ አልገባቸው ይሆናል። እግዚአብሔር ለምን ያዘጋጃቸው እንደሆነ አልገባቸው ይሆናል። ወይ ቢገባቸውም ደግሞ ፈቃደኛ አልሆኑ ይሆናል። እግዚአብሔር ናችሁ ያለንን ሆኖ ማለፍ ይሆንልን። ተልቁ የዚህ ትምህርት አፕሊኬሽን በነገ ማንነት ዛሬ መኖር እንድንችል እግዚአብሔር ይርዳን። አሜን። ደግማለሁ፣ ከመጸለይ በፊት ደግማለሁ። በነገ ማንነታችን ዛሬ መኖር እንድንችል ተጠርተናል ነው። አትንቀሳቀሱ። ደግማለሁ። በነገ ማንነታችን ዛሬን እንድንኖር ተጠርተናል። ይሄ ነው ትምህርቱ። በነገ ማንነታችን ዛሬን እንድንኖር ተጠርተናል። ኦኬ። በዚህ ኮንቴክስት ምን ማለት ነው? ነገ ምን እንሆናለን? በቃ ምትሆኑትን አታቁም ማለት ነው። እሺ፣ ነገ ምን እንሆናለን? ዳኞች በማን በማን ላይ? እንትና ታሳፍራለች ገና እኔን ብሎ ምናምን ያላችሁ ሳይሆን አይቀርም ገና። ምንም አይደለም፣ ትትና ከሆነ ምንም አይደለም። እኔም አንዳንድ እኔም ብሎ እኔ ስንት ጉድ ያለብኝ ሰውዬ፣ ጉድህን የሸፈነው ኢየሱስ ስላለ፣ ጉድህን ያንከባለለው ኢየሱስ ስላለ፣ በክርስቶስ ኢየሱስ ደም የጸደቅን ሰው ጽድቅን መቀበል በጣም ከባድ ነው። በነገራችን ላይ ጽድቅን መቀበል ትትና እንደሚጠይቅ ታውቃላችሁ። ጽድቅን ለማውረስ መሞከር የትዕቢት ምልክት ነው። ጽድቅን መቀበል የትህትና ምልክት ነው። ጽድቅን አሁን እኛ የምንቀበላት ናት። በክርስቶስ ኢየሱስ የተሰራችልን ናት። በክርስቶስ ኢየሱስ የተሰራልን ማንነት ምን ይባላል? ወደፊት ምኖች እንሆናለን? አላመናችኋትም? እኔ በሆኑ ጮህ ነበረ። ምኖች እንሆናለን? በምን ላይ? ኮራ ብለን ነዋ። በምን ላይ በሏታ። ደግሞስ አንድ ክርስቲያን ምእመን አይናቀም። የማይናቀው ለምንድን ነው? ወደፊት በእግዚአብሔር ዳኝነትና ፈራጅነት ውስጥ አብሮ ፓርቲሲፔት ያደርጋል፣ አብሮ ይሳተፋል። የወደፊቱ ማንነታችን ምን ይባላል? ዳኞችና ፈራጆች እንሆናለን። በማን ላይ? በዓለም ላይ። አይገርምም? ደግሞስ ይባስብህ በመላእክት ላይ ዳኝነት እንሰጣለን። እኛ ክርስቲያኖች ከት ብለው የሚስቁ ሰዎች እንዳሉ አውቃለሁ። ይህን ሲሰሙ ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው። እና እናንተም ብዙ አትከራከሩ። እናንተም ብሎ ሲባል እኛም ብሎ አይገርምም ነው እንጂ የሚባለው። ታዲያ እኛ ምን ይጎለናል አይባል። የሚጎለን ማዕት ነበር። ሙላታችን የሆነው ኢየሱስ ክርስቶስ ሙላቴ ስለሆነልኝ ነው እንጂ ይሄ የአሮጋንስ ምክንያት ሳይሆን የምስጋና ምክንያት ነው። እግዚአብሔር ለልጆቹ ያቀደው ትልቅ ነው ወገኖች። እየሰነጠቅን ወደፊት ብናይ ገና ስላልመረመርን እኮ ነው። እኛ እኮ አሁን አንቺ ከፍ ያለ የእግዚአብሔር አጀንዳ ያለብሽ ሰው ነሽ። እግዚአብሔር ለትልቅ ነገር እየመለመለ እያሳደጋችሁ በጥቃቅን ነገር ከመገኘት እግዚአብሔር ይጠብቃችሁ። ከፍ ላለ ነገር እግዚአብሔር እያሰናዳኝ ነኝ የምትሉ ከፍ አድርጉ እጆቻችሁን። ከፍ ላለ አጀንዳ አሜን። እግዚአብሔር የተመሰገነ ይሁን። በዚህ ከፍታ መኖር ያርግላችሁ እግዚአብሔር። ከዚህ ከፍታ አትውረዱ። ከወደፊት ዳኝነት ከፍታ አትውረዱ። ከወደፊት ፍርድና ዳኝነትን ከመስጠት ከፍታ፣ ከንጉስነትና ከዳኝነት ከፍታ አትውረዱ። በዚህ ከፍታ መኖርና መመላለስ ብቻ ሳይሆን በዚህ ከፍታ ላይ እየተመላለሱ ጥቃቅን ነገሮችን ወደ መናቅ ህይወት ውስጥ እግዚአብሔር ያስገባችሁ። አሜን።